ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሐምሌ 23 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን ይቀርባል። በማስከተልም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
አምባገነን ስርዓትን የሚያስወግድ የስርዓት ለውጥ እስካልተደረገ ድረስ ኢኮኖሚውን ለማሳደግም ሆነ ሰላም ለማስፈን የማይቻል መሆኑን ጉዳዩን በቅርብ የሚከታተሉ ባለሙያዎች ተናገሩ። በተለያዩ አካባቢዎች ህዝባዊ አመጾችና እንቅስቃሴዎች ከተደረጉ ወዲህ የውጭ ባለሀብቶች መዋለ ንዋይ ቀድሞ ከነበረበት በአንድ አምስተኛ መቀነሱና የወያኔ አገዛዝ ለወደሙ ንብረቶች ካሳና የታክስ ቅነሳ በሚሊዮን የሚቆጠር ወጪ ማውጣቱን እነዚሁ ክፍሎች ይጠቅሳሉ። በዚያመት የውጭ ባለሀብቶች በስራ ላይ የሚያውሉት መዋለ ንዋይ 3.5 ቢሊዮን እንዲሆን የወያኔ አገዛዝ እቅድ ያወጣ ቢሆንም ባለሀብቶች በአገሪቱ ላይ የተረጋጋ ሁኔታ መኖሩን ሳያረጋግጡ ገንዘብ ስለማያወጡ እቅዱ በአየር ላይ እንደተንሳፈፈ ይቆጠራል ተብሏል። ባለፉት ዓመታት በምዕራብ አገሮች ዝገታና በቻይና ብድር የተወሰነ የኢኮኖሚ እድገት የተገኘ ቢሆንም ከእድገቱ ተጠቃሚ የሆነው አነስተኛው የህብረተሰብ ክፍል በመሆኑና እንዲሁም ከጉቦና ከመሳሰሉት ዝርፊያ ተጠቃሚ የሆኑት ባለስልጣን ላይ ያሉ የወያኔ አባላት ብቻ እንጂ ብዙሃኑ ዜጋ ባለመሆኑ አሳሳቢ ሁኔታ ፈጥሯል ይላሉ። ከአገሪቱ ህዝብ 85 ከመቶ የሚሆነው ገቢው በአነስተኛ እርሻ ላይ የተመሰረተ በሆነበትና ከህዝቡ አንድ ሶስተኛ የሆነው ህዝብ ከድህነት ወለል በታች በሚኖርበት ሁኔታ የጥምር አሃት እድገት ትርጉም እንደሌለው የተነገረ ሲሆን በዓለም ባንክ ግምት በየዓመቱ 600 ሺህ የሚሆኑ ዜጎች ስራ አጥ በመሆን የስራ ፈላጊው ዜጋ እንደሚቀላቀሉም ተገልጿል። ካለፈው ህዝባዊ አመጽ ወዲህ የወያኔ አገዛዝ በሰብአዊ መብትና በፖለቲካው መስክ የይስሙላ ለውጥ እንኳን ያላመጣ መሆኑን የሚናገሩ ክፍሎች አገዛዙ በእድገት ስምና በኃይል ሰላምን ለመግዛት የሚያደርገው መፍጨርጨር ረጅም ጊዜ ሊቆይ እንደማይችል ገልጸው ዘላቂ ሰላም ሊሰፍ የሚችለው የስራ ለውጥ ሲኖር ብቻ መሆኑን ጫና ሰጥተው ይናገራሉ።
ወያኔ በአፍሪካ ቀንድ ራሱን ያነገሰበት ዘመን ማለፉ ተገለጸ። የበሽርና የወያኔ ጋብቻ እስከ መቃብር መሆኑ ሊታወቅ ይገባዋል እየተባለ ነው። የሱዳኑ የበሽር ቡድን ከተወገደ ወያኔ ከሱዳን ጋር ያለው የእከክልኝ ንከክልኝ መስር የፖለቲካ ቁማር ያከትማል የሚሉ ብዙዎች ናቸው። ወያኔ 90 ከመቶ የሚሆኑን የነዳጅ ፍጆታ የሚሸፍነው ከሱዳን በማስገባት ሲሆን አብዛኛውን ጊዜ ግብይቱ በዱባይ እንደሚከናወን የሚታወቅ ነው። በቅርቡ ሱዳን በኢኮኖሚ ቀውስ እየታመሰች በመሆኗ የእጅ በእጅ ግብይት መምረጧን ወደ ኢትዮጵያ የሚገባው ነዳጅ መቋረጡ የሚታወቅ ነው። አልበሺር ወያኔ አገር ቆርሶ ስለሰጠው በመጥቁ ለህዋት ወያኔ አንድ አነስተኛ አውሮፕላን መለገሱ የሚታወስ ነው። ይህ አውሮፕላን የተገዛው በሱዳን ህዝብ ገንዘብ በመሆኑ ነገ የሱዳን ህዝብ ወያኔ ቁንጮችን መጠየቁ የማይቀር ነው። በቅርቡ የወያኔ የውጭ ሚኒስትር አሜሪካን ሊለምን በሄደበት ወቅት አሜሪካ በሱዳን ላይ የጣለችው ማዕቀብ እንዲነሳና የዓለም ፍርድ ቤት በሱዳን አምባገነን በሺር ላይ ያስተላለፈው የእስር እዝ እንዲሰረዝ መጠየቁ አስቂኝ ባልቶኖ ሰንብቷል ተብሏል። ከዚህ ጋር በተያያዘም ወያኔ የአፍሪካ ቀንድ አጋፋሪ በሚል ተኮፍሶበት የነበረው ዘመን ፍጻሜ ላይ ነው ተብሏል። አዲስ የተባለው የሶማሌ መሪ የወያኔ ወታደሮች ከሶማሌ ምድር ነቅለው እንዲወጡ በተዘዋዋሪ ድምፁን እያሰማ ነው ተብሏል። ደቡብ ሱዳን ወያኔን እያራቀች መሄዷ የታወቀ ነው። ወያኔ ከጅቡቲ ጋር ያለው ጋብቻም ከጅቡቲው መሪ ከጉሌድ ቡድን ጋር ብቻ ነው ተብሏል። ወያኔ በአንድ ወቅት በአሜሪካ የፖለቲካ ውየላ ሎቢንግ የሚሰሩ ድርጅቶችን በመግዛት በኤርትራው ሻቢያ ላይ ማዕቀብ እንዲጣል የበኩሉን ዘመቻ ማካሄዱ የሚታወቅ ነው። ሻቢያ የአልቃይዳ የእጅ ስራ መሆኑ የሚነገርለትን የሶማሌው ሽብርተኛ ቡድንን ይረዳል ተብሎ የተከሰሰበት ምንም ተጨባጭ መረጃ የተገኘለት ባለመሆኑ አሜሪካ አቋሟን እያላላች እንደሆነ ይነገራል። በቅርቡ የጀርመን መንግስት ለሻቢያ የስደተኞችን ፍልሰት ለመክታት ከ200 ሚሊዮን ዩሮ በላይ መለገሱ ተሰምቷል። ከዚህ በተጨማሪም ሳውዲ በየመን ለምታደርገው ማተራመስ ለአረብ ኃይላት ወደቦች በማከራየት ሻቢያ ከደረሰበት የገንዘብ ቀውስ ማንሰራራት መቻሉ እየተነገረ ሲሆን በቅርቡ ከአሜሪካም ከአውሮፓም የፖለቲካ ሹማምንት ወደ አስመራ ብቅ ብቅ ማለታቸው ከወያኔ ይልቅ ሻቢያ ተመራጭ እየሆነ ነው የሚሉ በርካቶች መሆናቸው ይነገራል። ይህ ሁኔታ በወያኔ ውድቀት ላይ ቀይ መብራት እያበራ ነው ተብሏል።
የነጋዴዎች አመጽ ወያኔን ማስጨነቁ ታወቀ። በአምቦ፣ በወሊሶ፣ በሆሮ ጉድሩ ወዘተ የተጀመረው የነጋዴዎች አመጽ በአዲስ አበባ፣ በደደር፣ በጎጃም ወዘተ እየተከታተለ መሆኑ ከየስፍራው የሚደርሱ መረጃዎች ያስረዳሉ። ወያኔ የደረሰበትን የገንዘብ እጥረት ኢፍትሃዊ በሆነ ሁኔታ ዕለታዊ የገቢ ተመን በማውጣት ከነጋዴዎች ላይ ሊሰበስብ ማቀዱ የሚታወቅ ነው ተብሏል። ይህ ጉዳይ የህልውና ጥያቄ፣ የመኖርና የመሞት ጥያቄ በመሆኑ ነጋዴዎች የወያኔን ያስቸኳይ ወታደራዊ አዋጅ ከምንም ሳይቆጥሩ አድማ መምታታቸው ወያኔ የወረቀት ላይ ነብር መሆኑ አሳይቷል ተብሏል። ከዚህ ጋር በተያያዘም ሌላው የህብረተሰብ ክፍልም ከነጋዴዎች ጎን በመቆም በወያኔ ላይ የተባበረ በትር ማሳረፍ ይጠበቅበታል ተብሏል።
የአሜሪካ ኮንግረስ የውጭ ጉዳይ ኮሚቴ ሐሙስ ሐምሌ 20 ቀን ባደረገው ስብሰባ የወያኔን አገዛዝ የሰብአዊ መብት አያያዝ አስመልክቶ በምክር ቤቱ አባል በሚስተር ክሪስ ስሚዝ የቀረበውን የህግ ረቂቅ በሙሉ ድምፅ አጽድቆታል። ይህ ውሳኔ የወያኔ አገዛዝን የሰብአዊ መብት ረገጣ የሚያወግዝ ሲሆን በወያኔ ባለሥልጣኖች ላይም በግለሰብ ደረጃ ማዕቀብ ሊጣልባቸው የሚችል መሆኑን የሚጠቁም ነው። ውሳኔ 128 ተብሎ የሚታወቀው በሙሉ ድምጽ ያለፈው ይህ ውሳኔ የወያኔ አገዛዝ ያስቸኳይ ጊዜ አዋጁን እንዲያነሳ፣ ያገዛዙ የጸጥታ ኃይሎች ከመጠን ያለፈ ኃይል እንዳይጠቀሙ እንዲያደርግ፣ በኦሮሞና በአማራ አካባቢዎች የተደረጉ ግድያዎችን አስመልክቶ ጥልቅ ምርመራ እንዲካሄድ፣ ተቃዋሚዎችን፣ አክቲቪስቶችንና ጋዜጠኞችን እንዲፈታ፣ የህዝቡን ህገ መንግስታዊ የመሰብሰብ መብትንና የሚዲያ ነጻነት እንዲያከብር፣ ስለ ሀገሪቱ እድገት ይፋ የሆነ ውይይት ከህዝቡ ጋር እንዲያካሄድ፣ በኢትዮጵያ ስላለው የሰብአዊ መብት ሁኔታ የተባበሩት መንግስታት ድርጅት ወኪሎች የሚያካሄዱት ምርመራና ክትትል እንዲፈቀድ፣ በተቃዋሚ ድርጅቶች የሚቀርቡ ቅሬታዎችን እንዲያስተናግድ፣ የግድያ የቶርቸር ዜጎችን የማሰር ወንጀል የፈጸሙትን የአገዛዙን ባለሥልጣኖች ለፍርድ እንዲያቀርብ፣ በቅሊንጦ እስር ቤት ስለደረሰው የእሳት ቃጠሎ ተገቢውን ምርመራ እንዲያካሄድ ይጠይቃል። ውሳኔው ጠንከር ያለ የኢኮኖሚ ወይም የትብብር ማዕቀብ ያላደረገ ቢሆንም የማግኒትስኪ ህግ ተብሎ የሚጠራውና በግለሰቦች ላይ ልዩ ማዕቀብ የሚያደርገው ህግ በወያኔ ባለሥልጣኖች ላይ በግለሰብ ደረጃ ተግባራዊ እንዲሆን ጠቁሟል። አቋምን ከመግለጽ አንጻር የአሜሪካው ምክር ቤት የወሰደው አቋም መልካም እርምጃ ነው ያሉ ክፍሎች ወያኔን ወደ ስልጣን የመጣውና ከፍተኛ ጥረት በማድረግ በስልጣን እንዲደላደር ያደረገው የአሜሪካ መንግስት ወያኔ በህዝብ ላይ የፈጸመ ለሚገኘው ወንጀልና በደል በከፊል ተጠያቂ ስለሆነ የወያኔን አገዛዝ ከስልጣን ለማስወገድ ኃላፊነት አለበትም ይላሉ።
ቻይና ኤርትራና ጅቡቲን ለመሸምገል እየቋመጠች መሆኗ ተጋለጠ። ቻይና ከድንበር አርቃ በጅቡቲ እየከፈተች ባለችው የጦር ሰፈር ላይ የሚሰፍሩ ወታደሮችን በመርከብ ከቻይና ጉዞ መጀመራቸው እየተነገረ ባለበት ኤርትራና ጅቡቲ እየተወዛገቡ ባሉበት ራስ ካሳርና ራስ ዱሜር በተባሉ ደሴቶች ላይ ጦሯን አስፈራ ሁለቱን አገራት ለመሸምገል እቅድ እንዳላት በዚህ ሳምንት ተሰምቷል። ቻይና እስከዛሬ ባለም አቀፍ ሸምጋይነት ምንም ልምድና ተመክሮ የሌላት በመሆኑ የተፈጠረውን ችግር የመሸምገል ብቃት እንደሌላት ከያጣጣው ሐሳብ እየተወረወረ መሆኑን መረዳት ተችሏል። ያለም አቀፍ ፖለቲካ ተንታኞች ቻይና በመሸምገልና አስተካካ ደሴቶችን በቁጥጥር ስር ለማጠቅና በዚህም በአፍሪካ ቀንድ ተጽዕኖ በማሳደር ከአሜሪካ በልጣ ለመገኘት እቅድ እንዳላት ይገልጻሉ።
በዚህ አመት በከፍተኛ ደረጃ የማዳበሪያ እጥረት መኖሩን የዜና ምንጮች ገለጹ። በውጭ ምንዛሪ እጥረት የተነሳ የሚፈልገው የማዳበሪያና ምርት ዘር ከውጭ ማስገባት ባለመቻሉ አርሶ አደሮች ከፍተኛ ችግር ውስጥ ወደቁ መሆናቸውን ጉዳዩን በቅርብ የሚከታተሉ ምንጮች ገልጸዋል። የወያኔ ባለስልጣኖች ለተከሰተው የማዳበሪያ እጥረት የትራንስፖርት ችግርንና የወደብ መጨናነቅን እንደ ምክንያት ያቀርቡ እንጂ ዋናው ምክንያት የውጭ ምንዛሪ እጥረት መሆኑ ታውቋል። በማዳበሪያ እጥረት ምክንያት መጪው የመኸር ምርት ከ20 እስከ 25 በመቶ ሊቀንስ እንደሚችል ባለሙያዎች ይገምታሉ። በአገር ውስጥ ማዳበሪያን ለማምረት ሜቴክ ለተባለው የወያኔ የዘረፋ ተቋም ከአመታት በፊት አስፈላጊው በጀትና ብቸኛ ኃላፊነት የተሰጠው ቢሆንም እስካሁን ድረስ ተቋሙ ከዘረፋ በስተቀር ምንም አይነት እንቅስቃሴ ያላደረገ መሆኑ ታውቋል።
በወያኔ እስር ቤት ከፍተኛ ድብደባና ግፍ ሲፈጸምበት ህይወቱ ያለፈው አየለ በየነ ዲዳሚ በሚባለው ወለጋ ውስጥ በሚገኝ በተወለደበት ከተማ የቀብር ስነ ስርዓት የተፈጸመ መሆኑ ታውቋል። የ29 አመት ወጣት የሆነው አየለ በየነ በአዲስ አበባ በነፋስ ስልክ ላፍቶ ክፍለ ከተማ አስተዳደር መምሪያ ኃላፊ የነበረ ሲሆን መስከረም 2008 ዓ.ም ምረት በዳውድ ኢፍሳ ከሚመራው የኦነግ ድርጅት ጋር ግንኙነት አለ ተብሎ ከሌሎች ሰባት ሰዎች ጋር በቁጥጥር ስር መዋሉ ይታወቃል። በእስር ቤት ለአንድ አመት ከስድስት ወር ያህል ግብረ ስየል ሲፈጸምበት ከቆየ በኋላ በግንቦት 2009 ዓ.ም ምረት በሽብርተኝነትና በሌሎች ወንጀሎች የተከሰሰበትን በመከራከር ላይ ነበር። ረቡዕ ሐምሌ 19 ቀን አብሮት የተከሰሰው ኢማም መሐመድ ለፍርድ ቤቱ በሰጠው ቃል አየለ ባሳሪዎቹ ሲገረፍ የቆየ ከመሆኑም በላይ ከአስር ቀናት በላይ ምግብ ሳይበላ እንዲቆይ የተደረገ መሆኑን መስክሯል። ፍርድ ቤቱ ያየለ በየነ ሞት ከምን የተነሳ መሆኑን የቃሊቲ እስር ቤት ኃላፊዎች እንዲያስረዱ ተለዋጭ ቀጠሮ ሰጥቷል።
የኤችአይቪ ህሙማን ቁጥር እየጨመረ መሆኑ ተነገረ። ወያኔ በተለያዩ ጊዜያት የሐሰት የቁጥር መረጃዎችን በማቅረብ የዚህን ገዳይ በሽታ ስርጭት መቆጣጠሩን ቢናገርም ሐቁ የበሽታው ስርጭት ሽቅብ እየጋለበ ነው ተብሏል። አዲስ አበባ ላይ ገለልተኛ በሆኑ አካላት የተካሄደ ጥናት እንደሚያስረዳው በሽታው በአስደንጋጭ ሁኔታ ስርጭቱ እየጨመረ መሄዱን ነው። የወያኔ ቴሌቪዥን ጣቢያዎች በአልኮል መጠጦች ማስታወቂያዎችና ልቅ የወሲብ ዳንኪራዎች ፊልሞች ወዘተ ለወጣቱ ትውልድ ለአደጋ መጋለጥ የበኩላቸውን አስተዋጽኦ ማድረጋቸውን ብዙዎች ያስረዳሉ። አንዳንዶች እንደሚሉት በቅርብ ጊዜ ውስጥ የጫትና የመሳሰሉ አደንዛዥ እጾች ማስታወቂያ ከጎዳናዎች ባለፈ በቴሌቪዥን መቅረቡ የማይቀር ነው። ይህ ወያኔ ወጣቱን አደንዝዞ አርቆና አማትሮ እንዳያስብ ከያዘው መሰሪ ወጥመዱ አንዱ ነው ተብሏል።
ጫት የመቃም ባህል ያገሪቱን ወጣቶች ያበላሸ መሆኑን በመግለጽ የኒውዮርክ ታይምስ ጋዜጣ ቀዳሚ ዕለት ባወጣው ትሙ ዘገበ። ቀደም ብሎ የሙስሊሙ ህብረተሰብ በብዛት በሚኖርባቸው አዲስ አበባን ጨምሮ በደቡብ ምዕራብና በደቡብ ምስራቅ ግዛት ተወስኖ የነበረው ጫት የማምረትና የመቃም ባህል በአሁን ወቅት ክርስቲያኑ ወደሚኖርበት ወደ ሰሜኑ እየተስፋፋ ነው ያለው ኒውዮርክ ታይምስ ጋዜጣ በርካታ ወጣቶች የልምዱ ተገዢ መሆናቸውን ዘግቧል። ከአገሪቱ ወጣቶች መካከል ግማሽ የሚሆኑት ጫት የሚቅሙ ናቸው ያለው የጋዜጣው ዘገባ ባለፉት 20 ዓመታት ጫት የሚተከልበት ቦታ በሶስት እጥፍ ጨምሮ ወደ 1.2 ሚሊዮን ሄክታር መድረሱን አመልክቷል። በገቢ ደረጃም ከጫት የሚገኘው ገቢ ከቡናና ከመሳሰሉት ምርቶች የበለጠ በመሆኑ በርካታ አርሶ አደሮች ቡናና ሌሎች ምርቶችን ከማምረት ይልቅ ጫት ማምረትን እየመረጡ የሚገኙበት ሁኔታ መኖሩንም ዘርዝሯል። ከጠቅላላው ህዝብ 70% የሚሆነው ከ30 ዓመት እድሜ በታች በሆነበት አገር በስልጣን ላይ ያለው አገዛዝ ለወጣቱ ትውልድ የሥራ ዕድል ሊከፍት ባለመቻሉ ወጣቱ ጫት በመቃም ጊዜውን ያሳልፋል ብሏል። በአሁኑ ወቅትም በከተሞች ከሚኖሩት ወጣቶች መካከል ከግማሽ በላይ የሚሆኑት ጫት በመቃም ጊዜያቸውን እንደሚያሳልፉ ጋዜጣው ጨምሮ ገልጿል።
የተባበሩት መንግስታት ድርጅትን የሰብአዊ እርዳታ እንቅስቃሴ የሚዘግበው ሳምንታዊ መጽሔት በቅርቡ ባወጣው ስሙ በኢትዮጵያ ለተከሰተው ረሃብ 44.7 ሚሊዮን ዶላር ድርጅቱ መመደቡን ገልጿል። በአሁኑ ወቅት 7.8 ሚሊዮን የሚሆነው ረሃብተኛ ወገናችን የምግብ እርዳታ የሚያስፈልጋቸው መሆኑን ጠቅሶ ምንም እንኳን በዚህ ወር መጨረሻ በሚካሄደው አጠቃላይ ግምገማ ትክክለኛ ግምት ሊገኝ ባይቻልም በሚቀጥለው ዓመት አጋማሽ የረሃብተኛው ቁጥሩ በጣም ከፍ እንደሚል ይገመታል ብለዋል። ከተመደበው ገንዘብ ውስጥ በርከት ያለው ለነፍስ አድን እርዳታ የሚውል ሲሆን የቀረው ከዚህ ጋር ተዛማጅ ለሆኑ ሌሎች አገልግሎቶች ይውላል ተብሏል። መጽሔቱ በተጨማሪ እንደዘገበው ከሳውዲ ለሚመለሱ ኢትዮጵያ መቋቋሚያ 30 ሚሊዮን ዶላር እንደሚያስፈልግ ገልጿል። ገንዘቡ ለብዙዎች ከሳውዲ አረቢያ ወደ ኢትዮጵያ እንዲሁም ከኢትዮጵያ ከደረሱ በኋላ ወደ የመጡበት የሚጓዙበት እንዲሁም ህፃናትና እናቶችን ለመርዳት የሚውል ይሆናል ተብሏል። በተያያዘ ዜና የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው የውጭ ሀገር ዜጎች በፍላጎታቸው ከሀገር የሚወጡበትን ቀን ለአንድ ወር ያራዘመው መሆኑን የወያኔ አገዛዝ የዜና ምንጮች ገልጸዋል። የመኖሪያ ፍቃድ ሳይኖራቸው በሳውዲ አረቢያ የሚኖሩ ኢትዮጵያውያን ቁጥር ከ400 ሺህ በላይ የሚገመት ሲሆን ከዚሁ 130 ሺህ የመውጫ ፍቃድ አግኝተዋል ቢባልም የተመለሱት 60 ሺህ ብቻ መሆኑ ተነግሯል።
ወያኔ አገልጋዮችን በሙስና ስም ማሰሩ አነጋጋሪ ነው ተባለ። ወያኔ በህዝባዊ ተቃውሞ ሲወጠር አንዳንዶቹ ዘጥያ ማወረዱ የተለመደ ድራማ እንደሆነ የሚያስረዱ ወገኖች ባሳለፍነው ሳምንት መታሰራቸው የተነገረው ሰዎች አንዳንዶቹ ከ10 ዓመታት በፊት አንዳንዶቹ ደግሞ ከ5 ዓመታት በፊት ከቦታቸው መነሳትና መጠየቅ ይገባቸው ነበር ብለዋል። አሁን ታሰሩ ከተባሉት ሰዎች አናት ላይ ተቀምጠው የጥቅም ተካፋይ የሆኑት እነ አባይ ስባት፣ ስባት ነጋ፣ በረከት ስምኦን፣ አዲሱ ለገሰ፣ አዜብ መስፍን፣ አባዱላ አርከበ፣ ግርማ ብሩና እነ ኃይለ ማርያም ደሳለኝ ወዘተ ታስረው ዘብጥያ ተወርውረው እስካልተጠየቁ ድረስ ይህ የውያኔ የማሰርና የመፍታት ተውኔት የውሃ ወቀጣ ቢወቅጡት እንቦጭ ነው ተብሏል። የኢትዮጵያ ህዝብ ጥያቄ ግልጽ ነው። እሱም ወያኔ ይወገድ የሚል በመሆኑ ግልገል ወያኔዎችን ኮርማ ወያኔዎች በማሰራቸው የሚፈታ አይደለም ተብሏል።
በሙስና ተጠርጥረው በቁጥጥር ስር ውለዋል የተባሉ ባለስልጣኖች ስም ዝርዝር በይፋ የተነገረ ሲሆን ዝርዝሩም ቁንጮ የሆኑትን የወያኔ ባለስልጣኖች ያላካተተ መሆኑ ታውቋል። ተጠርጣሪዎቹ በተለያዩ ኃላፊነት ሲሰሩባቸው የነበሩ መስሪያ ቤቶች የአዲስ አበባ መንገዶች ባለስልጣን፣ የኢትዮጵያ መንገዶች ባለስልጣን፣ የመታራ ስኳር ፋብሪካ፣ የገንዘብ ኢኮኖሚና ትብብር ሚኒስቴር፣ የትንዳው ስኳር ፋብሪካ፣ የኦሞ ኩራዝ ስኳር ሲሆኑ ዛሬ ፍርድ ቤት ቀርበው ጉዳያቸው በዝግ ችሎት መታየቱና ፍርድ ቤቱ ፖሊስ የሚሰጠውን ተጨማሪ ምርመራ ውጤት ለመስማት ለነሐሴ 3 ቀን ተለዋጭ ቀጠሮ መስጠቱ ታውቋል። ለአመታት ሙስና ሲያካሂዱ የነበሩት ቀንደኛ የወያኔ ባለስልጣኖች ምንም ሳይነኩ ባለስተኛ ኃላፊነት ደረጃ ላይ የነበሩትን በሙስና ተጨማልቀዋል በማለት አገዛዙ ለፍርድ ያቀረበው ለይስሙላ የተደረገ በመሆኑ ከህዝብ ተአማኒነት እንደማያገኝ ይታወቃል ሲሉ አስተያየታቸውን የሚሰጡ በርካቶች ናቸው።
የውጭ ንግድ የቁልቁል እየተፈከመከመ መሆኑ ይፋ ሆነ። ከዚህ ቀደም በተለያዩ ወቅቶች በዘንድሮ የበጀት ዓመት ከውጭ ንግድ ወያኔ ሊያጋብስ ያሰላውን ባስደንጋጭ ሁኔታ ማጣቱ ከፍተኛ ቀውስ እየፈጠረበት መሆኑ ይነገራል። የውጭ ንግድ ሚዛኑን በተጠበቀ ሁኔታ እንዲጓዝ የአሜሪካ ዶላር ምንዛሪ መጨመር እንዳለበት የዓለም ባንክ ያቀረበው ሐሳብ በወያኔዎች ቀጥተኛ ምላሽ ስላልተሰጠው የውጭ ንግዱ የማሽመድመድ እርምጃ መውሰዱን የመጣኔ ሀብት አዋቂዎች ያስረዳሉ። ወያኔ በውስጥ ታዋቂነት የውጭ ምንዛሪ እየጨመረ እንደሆነ የሚያስረዱ ወገኖች እንደሚሉት በቅርብ ጊዜ ውስጥ የአንድ የአሜሪካ ዶላር ከ26 እስከ 30 ብር እንዲመነዘር መደረጉ የማይቀር ነው ይላሉ። ይህ ደግሞ አጠቃላይ የሆነ የኢኮኖሚ ቀውስ ያስከትላል። ግሽበት ሰማይ ይደርሳል፣ የሸቀጦች ዋጋም በእጅጉ ይነራል ተብሏል።
በአዲስ አበባ ቤት የማፍረሱን ቅስቀሳ በሰፊው የቀጠለ መሆኑን የዜና ምንጮች ገለጹ። በአሁኑ ወቅት 3000 መኖሪያ ቤቶች የሚገኙበትን 360 ሄክታር ቦታ ለማፍረስ እቅድ ተይዞ ቤቶቹ በመፍረስ ላይ መሆናቸውን የዜና ምንጮች ገልጸዋል። ከ2002 እስከ 2006 ዓመተ ምህረት ባለው ጊዜ በከተማዋ ከ400 ሄክታር በላይ በሆነ ቦታ ላይ የተሰሩ 23151 ቤቶች የፈረሱ መሆናቸውን ዩን ሀቢታት የተባለው የተባበሩት መንግስታት የከተማ ሰፈራ ፕሮግራም ተቋም ገልጿል። የወያኔ አገዛዝ መሬቱን ከደሃው ላይ ከቀማ በኋላ በካሬ ሜትር በአማካኝ እስከ 15000 ዶላር የሚሸጥ ሲሆን ከዚህ ውስጥም ጠርቀም ያለው ገንዘብ ለባለስልጣኖች የግል ጥቅም ያለ መሆኑን ምንጮች አጋልጠዋል። የወያኔ አገዛዝ ቤቶችን የሚያፈርሰው ያለ ማስጠንቀቂያ በድንገት ሲሆን ከባለቤቶቹም ጋር ምንም አይነት ምክክርም ሆነ ውይይት ሳያደርግ ነው ተብሏል። ነዋሪዎች ቤታቸውን በአጭር ጊዜ ውስጥ ለቀው እንዲወጡ ሲደረግ የሚሰጣቸው የማካካሻ ገንዘብ በጣም አነስተኛ ከመሆኑ በላይ በለውጥ የሚሰጠው ቦታ ከከተማው ይራቅና ዋና መብራት የሌለው ገጠር እንደሆነ ከቤት ንብረታቸው የተፈናቀሉ ነዋሪዎች እያማረሩ ይናገራሉ።
በኢትዮጵያ የጤና አገልግሎት አሳሳቢ ደረጃ ላይ መድረሱ ተገለጸ። በሀገሪቱ ውስጥ በአሁኑ ወቅት 411 የመንግስት ሕክምና ጣቢያዎችና 5540 ዶክተሮች ብቻ መኖራቸውን የገለጸው ዘገባ ለ17000 ታማሚዎች አንድ ዶክተር ብቻ እንዳለ አመልክቷል። ሀገሪቱ በዓለም ደረጃ ዝቅተኛ የሕክምና አገልግሎት ከሚሰጡ ሀገሮች መካከል አንዷ ስትሆን በኢትዮጵያ የሚኖረው 1 ሚሊዮን ሕዝብ በሁለት ዶክተሮች ብቻ የሚስተናገድ መሆኑን የዓለም አቀፍ መረጃዎች ይጠቁማሉ። በኢትዮጵያ ያለው ዶክተሮች እጥረት ከሌሎች ዝቅተኛ የጤና አገልግሎት ከሚሰጥባቸው ሀገሮች መካከል እንኳን የከፋ ነው። ለምሳሌ በሶማሊያ 1 ሚሊዮን ህዝብ በ35 ዶክተሮች፣ በጊኒ ቢሳው 45 ዶክተሮች፣ ቡርኪና ፋሶ 47 ዶክተሮች፣ መካከለኛው አፍሪካ ሪፐብሊክ 50 ዶክተሮች ሲስተናገዱ በኢትዮጵያ ግን 1 ሚሊዮን ህዝብ በ22 ዶክተሮች ብቻ ይስተናገዳል። በኢትዮጵያ ባለ ዘረኛ አምባገነን አገዛዝ ምክንያት በየጊዜው በርካታ ዶክተሮች ወደ ውጭ ሀገር እየተሰደዱ መሆናቸው ቁጥሩ በከፍተኛ ደረጃ ሊቀንስ ይችላል ተብሏል። የህዝቡ ቁጥር 100 ሚሊዮን የሆነባት ሀገር 200 ራዲዮሊስቶች፣ 300 ፔዲያትሪሽያኖችና 60 ሳይካትሪስቶች ብቻ መኖራቸው መረጃዎች ሲጠቁሙ ሁኔታው አሳሳቢ ነው በማለት ብዙዎች ይናገራሉ። የህክምና መሳሪያዎችና የመድኃኒቶች እጥረትም የጤና አገልግሎትን ችግር ያባባሱት ሲሆን እንደ አዲስ አበባ ባሉ ከተሞች ህመምተኞች በመንግስት ሆስፒታሎች ህክምና ለማግኘት በርካታ ቀናት መጠበቅ ያለባቸው ከመሆኑም በላይ ብዙዎች ተራ ሲጠብቁ በሌላ ተላላፊ በሽታ የሚለከፉ መሆናቸውን ተነግሯል።
የወያኔ አገዛዝ ህዝብን ለማወናበድ አተት ብሎ የሚጠራው የኮሌራ በሽታ በተለያዩ ቦታዎች መስፋፋቱ ታወቀ። በአማራው አካባቢ በተለይም በጎጃም ክፍለ ሀገር ይህ የኮሌራ በሽታ በከፍተኛ ፍጥነት እየተስፋፋ መሆኑ እየተነገረ ሲሆን በርካታ ሰዎች በበሽታው መለከፋቸውና ቁጥራቸው በውል ያልታወቀም መሞታቸው ይነገራል። የወያኔ አገዛዝ በ35 ወረዳዎች 66 ሰዎች ታመው ህክምና እየተደረገላቸው ነው ይበል እንጂ ቁጥሩ ከዚያ በላይ መሆኑን ሁኔታውን በቅርብ የሚከታተሉን ተናግረዋል። ከዚህ በተጨማሪ በደቡብ ቦጋዴንና በአፋር አካባቢ በሽታው እየተስፋፋ መሆኑ ይነገራል።
የአውሮፓ ህብረትና የአውሮፓ ሀገራት በተናጠል ስደተኞችን ለመክታት እየወሰዱ ያለው እርምጃ ከንቱ ነው ተባለ። ከአፍሪካ የሚሰደዱ ስደተኞች በየሀገሮቻቸው በስልጣን ላይ ተኮፈሱ ኃይሎችን በሚያደርሱባቸው የፖለቲካዊ ጫና እንግልትና እስራት መሆኑ የሚታወቅ ነው። የአፍሪካ ህብረት በጥቂት የሀገራቱን የፖለቲካ ስልጣን በያዙ ቡድኖች ቁጥጥር ስር በመሆኑና የሀገር ህብረት በጥቂት ፈላጭ ቆራጭ ኃይሎች እየተዘረፈ በመሆኑ የአፍሪካ ወጣቶች በሀገሮቻቸው ስራ የማግኘት መብት ተነፍገዋል። መጠለያ የማግኘት መብትም የጥቂቶች ጸጋ ብቻ እየሆነ ነው ተብሏል። የአፍሪካ ሀገራት ለአፍሪካ ወጣቶች ጋነሞች በመሆናቸው በቁማቸው ከመሞት እየሄዱ እየሸሹ በሞትን የመረጡ በሺዎች የሚቆጠሩ አፍሪካውያን የሊቢያን በረሃ ያቋረጡ ወደ አውሮፓ መሰደዱ መምረጣቸው የሚታወቅ ነው። ይህን ሁኔታ ለመክታት የአውሮፓ አገራት በጋራ የወሰኑት ስደተኛ አፍሪካውያን ከሀገሮቻቸው እንዳይወጡ የአፍሪካ ሀገራትን የመከላከያና የስለላ ኃይሎችን ማጠናከርና ድንበሮቻቸውን ለመዝጋት የሚያስችለውን ጉልበት እንዲያገኙ በገንዘብ መርዳት መሆኑ ታውቋል። የስደቱ ሰበብ የሆኑት እንደ ወያኔ ያሉት የአፍሪካ አምባገነን ቡድኖችን መርዳት ማለት የአፍሪካ ህዝብ ጭቆናን ማባባስ ነው ተብሏል።
መኝታ ቤት የማከራየት ስራ እየተስፋፋ መሄዱ ታወቀ። በአዲስ አበባ መኝታ ቤቶች የማከራየት ስራ እንደ አትራፊ ስራ ተቆጥሮ እየተስፋፋ መሄዱን በቅርቡ የተካሄደ አንድ ጥናት ማጋለጡ ታወቀ። ይህ የመኝታ ቤቶች የማከራየት ስራ በቀጥታ የሚያያዘው ከሴተኛ አዳሪነት ጋር መሆኑን ያጋለጠው ይኸው ጥናት በአዲስ አበባ ለጋ ሴት ወጣቶች ከዩኒቨርሲቲ ተመርቀው ስራ የማግኘት እድሉ እንደ ግመል መርፌ ቀዳዳ መሽለክ ከባድ በመሆኑ ወደ ዝሙት አዳሪነት እየተሰማሩ ነው ብሏል። ይህ ወያኔ እድገት እያለ ለሚጠራው የቁልቁለት ሩጫ ማስረጃ ነው ተብሏል። አድማጮቻችን፣ የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል።
ከኑ የምበላው ታይጥላ ወይን ትልከም ምጣጣው አሁን ዛሬ የላግኘው የላግኘው የው የው የላግኘው ሰላም ላንቺ አገራች መመኪያነሽ ለሁላችን ለሮመግያ በጣም ትንሽ
ሰላም ሉሻል ጆስቲ ሰላም ባንቺ አገራች መመቻነሽ ለሁላችን ዶሮ መግቢያ ቤታችን ነሽ ሰላም ሉሻል ጆስቲ በሀሳብ በናፍቆት ዘውት አገሬ ብላኛ ዘንበመ ยังแม้นไอ้ตัวนี้เลยไม่จะเงยอึดิหูบะฮาซับซอเตะตะกะลาตะกะลาเลวตะกะลาเลวตะกะลาเลวสลามลันจิวดินนาเตะกะรุโกยเนะนาโคเต አላሁ ወስሻለው ወንጌል ካለሁበት ብቻዬ ሰላም ላንቺ ወድናት ከሩቆኝ በናፍቆት አላሁ ወስሻለው ወንጌል ካለሁበት ብቻዬ ጧት ማታ ገሬ ዘታውታት ሆያው የአልኩበት በልጅነት ไอ้เจราวะไอ้เจตนูยังไม่เวลาไอ้ที่ตะละวันเกิดเธอไม่ทราบอ้าวอุนซาเรยังลาวินเยวยังลาวินเยวยังลาวินเยวสลามลันจิวดินนาเดะดารุคอยเนะบะนาสโกสติ
የአፍሪካ ቀንድ የተባባሰ ቀውስ። ኢትዮጵያ መሃል ሆና የምትገኝበት የአፍሪካ ቀንድ አካባቢ ከቀውስ ወደ ቀውስ በመሸጋገር ላይ መሆኑ በግልጽ እየታየ ነው። የውጭ ኃይሎች ጣልቃ ገብነት እያየለ በመምጣቱ ሁሉን የሚነካና የሚጎዳ ጦርነት ሊከሰት መቻሉም ተዘግቧል። ለጦርነት አሁንም ውጊያና ጦርነት አለ። በጅቡቲ ያለው ጨቋኝ አገዛዝ ካፋር አማጽያን ጋር እየተፋለመ ሲሆን የካታር ወታደሮች ከድንበሩ በመውጣታቸው የተነሳ በጅቡቲና በሻዕቢያ መካከል ፍጥጫው ጨምሯል። በሶማሊያም የቆየው ጦርነት ቀጥሏል እንጂ አልበረደም። ኢትዮጵያም የቀውስ አገር ለመሆኗ ዝርዝር የሚያሻው ጉዳይ ሆኖ አልተገኘም። የደቡብ ሱዳንና የሱዳንን ሁኔታ በዚህ አስገብተን እንየው ከተባለም ሁለቱም አገሮች በማያባራ ጦርነት ውስጥ ገብተው መዳከራቸው የሚታይ ነው። ሻዕቢያም ከህዝቡም ከጎረቤቶቹም ጋር ግብግብ ላይ ነው ያለው። ወደ ውጪዎቹ አደገኛ ጣልቃ ገብነት ስንመጣ ጅቡቲ ለሚከፍል ሁሉ ተሽጣ በመሬቷ 4000 የአሜሪካ ጦር 3500 የፈረንሳይ ጦር 2000 የቻይና ወታደር የጃፓንና የጀርመን ወታደሮችም ሰፍረውባታል። የቀይ ባህርንና የመርከቦች መተላለፊያ ባብ ኤል መንደብን ደህንነት ጠባቂ ነን ባዮች እነዚህ ሁሉ ጦሮች በአካባቢው አገሮች ውስጥ ጉዳይ ጣልቃ ገቢዎች እንደሚሆኑ ይገመታል ይተበቃል። አከባቢውን እያመሰች ያለችው ሳውዲ አረቢያም በአሰብ ከተባበሩት የአረብ ኤሚሬትስ ጋር በመሆን የፈረደባትን የመን ለማጥቃት ለሻዕቢያ 500 ሚሊዮን ዶላር በአመት በመክፈል የጦር ሰፈር አቋቁማለች። ከዚህ ሁሉ በተጨማሪ ግብጽ ባላት አባይን የመቆጣጠር ፍላጎት ከደቡብ ሱዳንም ከሻዕቢያም አልፎም ከኡጋንዳም በመተባበር ሁኔታውን አዘባርቀው እንዳለ የሚታይ ነው። የኩሉ ጥንቅስ ሲከሰት የውጭ ፖለቲካ ማካሄድ የተሳነው ወያኔ ኢትዮጵያን ለአደጋ አጋልጦ ባዶ ቀረርቶና ጉራ ከመሰማት ባሻገር እየወሰደ ያለው ተጨባጭ የመከላከል እርምጃ የለም። ሱዳን በግብጽ ከተጠቃች ያየር ሽፋን እንሰጣለን ብሎ ሲጮህም ተደምጦ መሳቂያ መሳለቂያ ሆኗል። ሲዩም መስፍን ሆነ የወቅቱ የውጭ ጉዳይ ሚኒስትር የዲፕሎማሲን ሀሁ መረዳት የተሳናቸው የእንግሊዝ አማካሪዎቻቸውንም በግጡ የማያዳምጡ አደዬ አገሬ ሲሉ ከትግራይ ማለፍ ያቃጣቸው ከንቶች መሆናቸው ደግሞ ተረጋግጧል። በሶማሊያ የማገዱትንም ጦር የቸረቸሩና ለጥቅም ሲሉ ያስፈጁ ያሉ መሆናቸው በተደጋጋሚ የነ ጀነራል ገብሬ ሙስና እየተጠቀሰ ተጋልጧል። በቅርቡ ስራው ያልቃል ተብሎ የሚዋሽለት የአባይ ግድብ መዘዝ ብዙ ለመሆኑ አብዛኛው ያገራችን ዜጋ የሚያውቀው ነው። አለቁ ስራ ጀመሩ ከተባሉ ግድቦች እንኳን ዜጎች የመብራት ኃይል ተጠቃሚ እንዳልሆኑ ሁሉም ያውቃል። በአዲስ አበባ ብቻ ሳይሆን መዲናችን በሚሏት መቀሌ ጨለማ ቀንም ማታም መሆኑ ሊደበቅ የሚችል አይደለም። የአባይን ልጅ ውሃም እየጠማው ነው። በአካባቢያችን በሞላ አሳሳቢ ሁኔታዎች ሲከሰቱና በአገራችን ላይ አስጊ ጥላን ሲጥሉ ወያኔ እያንኮራፋ ትኩረቱ ህዝብን በማፈን በመፍጀትና በመስረፍ ላይ መሆኑን ሁላችንም ልንታዘብ ተገደናል። የኢትዮጵያ የታሪክና የወቅቱ ጠላቶች ጠመንጃቸውን ወድረው ሲገኙ ወያኔ ከነሱ ጎራ ገብቶ አገራችንን አዳከመ ጎዳ እንጂ ሊከላከልላት ደፋ ቀና ሲል አልታየም። ከባብ እንቁላል እርግብ ሊፈለፈል አይጠበቅም እንዲሉ ባስከፊ የትግሬ ዘረኝነት ተውጦ ጸረ ኢትዮጵያ የሆነው ይህ ማፈሪያ ቡድን ለኢትዮጵያ ሊቆም ሊታደጋት ከቶምና መቼም የሚጠበቅ አይደለም። በዚህ ላይ ብዥታ ከነበረም ያለፉት 26 ዓመታት ነቀበሉ ኦቁ ብለውናል። የኢትዮጵያ ዋና ጠላት ራሱ ወያኔ ነው። ሰፍኖ ያለው የትግራይ ዘረኝነት አገራችንን አዳክሞ ድርጋዳሽ ቆሎ ወያኔ አሳልፎ እንደሰጠን ሁሉ ነገ ወያኔም የተዳከመች ኢትዮጵያን ለጠላቶቿ ሁሉ ሰለባ ሊያደርግ በመስራት ላይ ነው። ያቺ ፈርጥጠን ወደ ትግራይ ሄደን ትግራይ ትግርኛን እናቋቁማለን ህልም ቅዠት መሆኑን ዛሬም የተረዱት አይደለም። አገራችንን ከጥቃት ለመጠበቅ ዋናው ጠላት ላይ በህብረት መረባረብ ያስፈልጋል የተባለው ሀቅ ነው። ዋናው የቅራኔ አፈረጃጀት ደግሞ በወያኔ አገዛዝና በሰፊው የኢትዮጵያ ህዝብ መካከል ያለው ቅራኔ ዋናውና የማይታረቅ መሆኑን ያሳየናል። የትግራይ ገዢ መደብንልም ስህተት የማንባልበት ወቅት ላይ ነን። በዚህ አረመኔ የትግራይ ገዢ መደብና ሰፊው የትግራይ ህዝብ መሃል ያለውን ሁኔታ ወሳኙ ደግሞ የትግራይ ህዝብ ሆኖ የሚወስደው አቋም ሰልፉን የሚወስን ይሆናል። በዘረኝነት ከወያኔ ጋር ወይም በኢትዮጵያዊነት ከኢትዮጵያ ህዝብ ጎን የትግራይው ገዢ መደብ እርቃኑን እንዲቀር ማድረጉ ለትግሉ ወሳኝ ነው። ራሱን ከህዝብ አመሳስሎ የህዝብን ትግል ጸረ ትግራይ ብሎ አጥላልቶ እድሜውን ደጋፊ በማብዛት እንዳያራዝም በጥንቃቄና በስልት መቋቋም ያስፈልጋል። ወያኔ የትግራይ ህዝብ ተጠሪም ወዳጅም አይደለም። ለባዕዳን ያደረ ባንዳ ከሃዲ ቡድንና ለውሱን ጥቅሙ የቆመ ከይሲ ኃይል ነው ብንል ትክክል ነው። ወያኔና ዘረኝነት፣ ጸረ ህዝብነት፣ ጸረ ኢትዮጵያነት የማይነጣጠሉ ሆነው ቆይተዋል። በስተርጅና አዲስ ጠባይና ይዘት ሊኖረው መጠበቅ የለበትም የምንለው ለዚህ ነው። ከወያኔ ወሳኝ ፍልሚያ ሊደረግ ሲገባው ተጀምሮም እየተካሄደ ባለበት ከወያኔ ድርድርና ውይይት ብለው በህዝብ የሚያላገጡትም ከወያኔ በተለየ የሚታዩ ያልሆኑት ለዚህ ነው። አመጽና የህብረት ትግል ብቻ ወያኔን አቸናፊና አንበርካኪ መንገድ ለመሆኑ በሰሞኑ ጸረ ወያኔያዊ ግብር የተካሄደው ትግልና ያስገኘው ውጤት በቂ ነው። ያፓ የነጋዴዎችና የህዝቡን ጠቅላላ አድማና ትግል የደገፈው ይህ መንገድ፣ ይህ የትግል ስልት፣ ይህ ክብረት የሚያዋጣና የሚደገፍም መሆኑን በመረዳት ነው። በህዝብና በወያኔ መሃል የጭራሮም ድልድይ ሊኖር ሳይችል 26 ዓመታት አልፈዋል። መፍትሄው በተባበረ ትግልና መጽ ወያኔን ከምድራችን ማጥፋት ብቻ ነው። ማንምና ምንም ከሀገር በላይ የለም። ኢትዮጵያ ተኪ አልባ ውድና ብቸኛ አገራችን ናት። ክቡርና ቅዱስ ትግል የምንለውም ለኢትዮጵያ ማለትም ለህዝቧ የሚደረገውን ትግል ነው። ክቡር ስንልም ህይወታችንን ልንሰጥበት የምንፈቅደውን ትግል ማለታችን ነው። ለሀገር መሞት ህይወት፣ ዳግም ትንሣኤ ልደት ብለን የዘመርነውና የተሰዋነውም ለዚህ ነው። መስዋዕትነት የከፈለውን ደግሞ ከሃዲ ባንዳና የመንደር አውደልዳይ ሊተቸው አይችልም። የሞራል ብቃትም የለውም አይኖረውም። ለዚህ ነው የተሰዋውን ጀግና ትውልድ የአርበኛና የታጋይን ደም እየረገጡ ስንጥቅ መላሳቸውን በጅራፍ መልክ ሊጠቀሙበት የተነሱትን ሳንታከት የምናወግዘው። ያከባበችን ሁኔታ ቀውስ አቀፍ ጦርነት አዘል ነው። ጠላቶቻችን ማድባት ሳይሆን በግልጽ ተሰልፈውብናል። መጣንባችሁ አገር ልታስከብሩ ከተሳናችሁ እያሉን ነው። የቀውሱ አንሽና አባባሽ የሆኑት ምዕራባውያን አልተኙልንም። አፍሪካን በሰፊው የጦርነት አውድማና የመሳሪያ መፈተኛ አድርገው ሀብቷን እየዘረፉ ናቸውና የብዝበዛ ዘመቻቸው የሚቀጥል እንጂ የሚቆም ነው ብሎ መጠበቅ የዋህነት ነው። በጅቡቲ የተከማቸው የባህር ጦር ሁሉ ለኢትዮጵያም ለአፍሪካ ቀንድም በአጠቃላይ መርገምና አስጊ አደገኛና አሳሳቢ ነው። የጠነሰሰው ጥሩ ነገር የለም፣ ቀውስና ጥፋትን እንጂ። እንደ ወያኔ የመሰሉትን ጸረ ሕዝብ ኃይሎችን መደገፍ እንጂ። ለዚህ በስልትና በህብረት መዘጋጀት ግዳጅ ሆኖ ከፊታችን ተደቅኗል። ፈርጀ ብዙ ዝግጅትን ማድረግ፣ ጠላትን ከፋፍሎ ማዳከም፣ ኢትዮጵያን ከጥቃት መጠበቅ፣ ለአገራችን የቀውስ ሁኔታ ተጠያቂውን ማጥቃት ወዘተ ከዜጎች ይጠበቃል። የወያኔና የባንዳ ሆዳም ፈልፈላዎችን ጠርጎ ወደ ትቢያ ጉድጓድ መጣሉ ወሳኝ ነው። መፍትሄው ትግል ነው። ጠላት ክንውደድ ሰበካን ለሰባኪዎቹ ትተን ጆሮአችን ይህን አይነት ድለላና የተሳሳተ ግምገማ ይሰማ ዘንድ አንፈቅድም። ከወያኔና መሰሎቹ ጋር ተፈቃቅሮ ተዋዶ ሀገር እናድናለን ብሎ መነሳት ከንቱና ፍሬ አልባ ነው። የህዝብ ፍቅር ለሀገሩ ለኢትዮጵያ ብቻ ነው። ለወያኔ ግን እሳት አቃጣይ ጥላቻ ብቻ ነው ሊኖረው የሚገባው። ነፍሰ ገዳይ አምባገነኖችን መውደድ ማቆላመጥ ከነሱ ጎራ የሚያሰልፍ ነው። የሀገራችንና የህዝባችን ጠላቶች ቸነፈር እንዲወርድባቸው፣ ማዕት እንዲመጣባቸው፣ ዘጠኝ ሞት እንዲሞቱ እንመኛለን እንጂ ህሊና አልባ እንስሳ በመሆን ገዳዮችን ማቀፍ ማፍቀር የሚጠበቅብን ሊሆን አይችልም። አገራችንን ከጥቃት እንከላከል። ድል ለኢትዮጵያ ህዝብ።
Thank you. የነጭ አምላኩ ፈጣሪው ፈረንጅ ታሪክ ሆነና ታዛሪ ፈራጅ የወንዝህ ልጅ ሆኖ ያገርህ ተበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ ጾመ ድጓ ማን ነው ድጓሳ ማን ነው አባትየው ማን ነው ልጅየው ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ሰረገላ ብርሃን የሚባል ሰው ነበር የጎጃም ምድር ጉድ የሐበሻ ታምር አያነጭ አምላኩ አልሰማህም እንዴ ያገር ሀርበኛ ዘምቶ ከውጋዴ ሲወጣው መሞቱን ታንኩን በጎራዴ እሰት ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደመሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ አያነጭ አምላኩ ተረታሃል አንታ የታልከው የተውከው ሆኖ አልመቶት አምሳ አንታ የታልከውን ያገርህን ዜማ የህዝብህን ቋንቋ የዘርህን ግርማ ያገርህን ጨዋታ ጭፈራ ዘፈን ያገርህን ልማድ መልካም መልካሙን አያነጭ አምላኩ ምለህ ተፈጠም አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት ሰውነትን አትካድ ህዝብህን አትክዳ አንድ ለዘሩ ባዳ ለሀገሩ እንግዳ
ሙሉ ድጋፍ ለስራ ማቆሙ አድማ ዝንጀሮ የበዛበት ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል የተባለው ምንጊዜም ሊረሳ የሚችል አይደለም የወያኔ ግፍና በደል ሞልቶ ፈሷል አላቆም አላባራ ያለ የግፍ ዶፍ ሆኗል ለሁሉም ጊዜ ያለው ነውና የዚህ አስከፊ አገዛዝ እህል ውሃም ማለቁ እየታየ ነው በጎንደር ህዝብ በተለኮሰው ኢትዮጵያዊ እሳት ሲጠበስ የቆየው ወያኔ ባምቦና ሌሎች ቦታዎችም በህዝብ ጸረ ግብር ተቃውሞ እየተናጠ ነው ፍጻሜው ደርሷል ጸንተን ትግሉን በህብረት እስከገፋን ድረስ ወያኔ በቅድሚያ ገንዘብ ያስፈልገዋል እስከ 30 ቢሊዮን ዶላር የሚደርስ የእርዳታ ገንዘብ በገባበት ወጥቷል በወያኔ ባለስልጣኖች ተዘርፏል ዝርፊያው ለከት መጠን የለሽ በመሆኑ የሀገራችን የውጭ ምንዛሪ ተሟጦ አልቆ በኢኮኖሚው ላይ ከፍተኛ ጉዳትን አድርሷል መበደር አንድ ቀን ያበቃልና ከቻይና ብቻ የተወሰደው የ27 ቢሊዮን ዶላር ብድር መከፈያው ደርሷል ውሰድ ክፍል ክፈልን አስከትሏልና ወያኔ በውጥረት ላይ ነው ይህ ግር ለተባለው አንድ ምክንያት ሲሆን ሌላው ደግሞ የወያኔን የበላይነትና ጥቅም ይመለከታል ቤት ሱቅ ማፍረስ የንግድ ተቋም መዝጋት ለወያኔ በልዩ ልዩ መስክ እየተቀመው ነው ሰውን መበታተን መሬት ንጥቂያን ሊቀየስ ይችላል ባሻገርም የማይፈልጉ ነጋዴዎች ከጥቅሞች ሆነው በሚፈልጉ ይተካሉ እያደገ እየተመነደገ ነው ተብሎ የሚዋሽለት ኢኮኖሚ በአፍጢሙ መደፋቱ ግልጽ ነውና የትም ፍጪው በሚል መንፈስ ወያኔ ዝርፊያውን ሊያጧጡፍ ቆርጦ ተነስቷል ማለት ይቻላል ይህ እንግዲህ የኢንተርኔት መቋረጥ የመብራት ለቀናት መጥፋት የረሃብና በሽታ መስፋፋት የሚያስከትለውን ጉዳት ሳናነሳ ነው የሥራ ማቆም አድማና የሱቅ መዝጋት እርምጃ መስፋፋቱ የሚያስደስት የሚመሰገንና የሚደገፍም ነው በዚህ አድማም የትግራይ ተወላጅ ነጋዴዎች መካፈላቸው ሊበረታታ የሚገባው ነው ወያኔ የትግራይ ተወላጆችን አደናግሮ ከጎኑ ለማሰለፍ የሚያደርገው ጥረት እንዲከሽፍ ከተደረገ ለህዝባዊ ትግሉ በጣም ጠቃሚነት ይኖረዋል ወያኔ የተነቁበት ቢሆንም በአይን አውጣነት የሚሞክራቸው ሌሎች የማክሸፊያ ዘዴዎችም ብቅ ብቅ እያሉ ነው ከሻቢያ ጋር መታኮስ ጀመርን የሚለው አንዱ ነው ባለፈው በባድሜ ጊዜ ሰርቶለታልና አሁንም ጦርነት መጣ በሚል ህዝብ ጸረ ወያኔ ተቃውሞውን ተወት አርጎ ትኩረቱ ሻቢያ ላይ እንዲሆን ለማድረግም እየጣረ ነው ሌሎች ችግር ተብዬዎችም በሰሞኑ ይቀፈቀፋሉ ተብሎ ይጠበቃል ሁሉንም ነቅፈንባቸው ወደ ጎን ልንጥላቸው ይገባል የጋራ አስራማ ቆማድማው ህብረትና ቆርጦ መነሳት ምንኛ ጉልበት ሊሆን እንደሚችል አሳይቷል። ይህን እርምጃ ሌሎችም የህብረተሰቡ ክፍሎች ሊያጅቡት ሊደግፉት ያስፈልጋል። ልጆቻችንን መልሱ ብለው የተሰለፉት እናቶች አርአያነት በመቀበል በቃሊቲ ክሊንቶ ዙዋይ ዴዴሳ ወዘተ ያሉት በሺዎች የሚቆጠሩ እስረኞች እንዲፈቱ መሰለፍ መጮህ ይገባል። የኑሮ ውድነትም ህዝብን እያሰቃየ ነውና የአድማና የተቃውሞ መፈክር መሆኑ በግልጽ ይታያል። የወያኔ ጸረ ህዝብ ግብር ይሰረዝ፣ ለህገወጥ አገዛዝ ግብር አንከፍልም፣ ወያኔ ሰርቆ ያጓጓዘውን የሀገራችንን ገንዘብና ንብረት ይመልስ በሚል በትኩረት ትግሉ መቀጠሉ ወሳኝ ነው። ይህን ሁኔታ ለመቀየርና ለማዘናጋት ወያኔ ስለሌለ ጦርነት ማጮህ ቀርቶ ጦርነት ቢከፍትም ማንም ተባባሪ ሊሆነው አይገባም። የወያኔ ቀውስ ሲበዛ ሲበራከት ለውድቀቱ ያመቻልና ቀውሱን ልናበዛበት በጋራ መቀጠል አለብን ማለት ነው። የተማሪና ያስተማሪ ሰልፍ፣ የሙስሊሞች ሰልፍ፣ የታክሲና ባጃጅ ነጂዎች ስራ ማቆም አድማ፣ የመንግስት ሰራተኞች አድማ ወዘተ በአርሶ አደሩ አመጽ ታጅቦ በመላ ኢትዮጵያ ደምቀው ይታዩ ዘንድ ጥሪያችን በተደጋጋሚ ይቀርባል። የወያኔ አረመኔ ሂደት ወደ መጨረሻ ምዕራፉ ደርሷልና ይህን ዘረኛ ቡድን አገራችንን ለልቂት ተዳርጎ መጭ እንዳይል ከወዲሁ በሩን ልንዘጋበት ያስፈልጋል። በህዝብ መሃል የተፈጠረውን አንድነት ማጠናከር መቻል ቀዳሚ ግዳጃችን ሊሆንም ይገባል። ማለትም የወያኔን ከፋፋይና ተንኮለኛ ሴራ ማክሸፍ፣ በህዝብ መሃል ፍቅርና ህብረት ማስፈንን ይጠይቃል ያስፈልጋል ማለት ነው። የጎንደር የአንድነት መንፈስ እንዲሰፍን አድርጎ ከፋፋዮችና ጽንፈኞችን ማሸነፍ ማለት ነው። አንዳንዶች ትግሉን እየመራን ነው፣ ተዘጋጅተናል ወዘተ የሚሉት ልቦለድና ለወያኔ የሚጠቅም አቋም መሆኑን በመረዳት ከወዲሁ ወያኔ ሊተካ የሚችል በሰፊው ህዝብ የታቀፈ የሽግግር ሂደት እውን ለማድረግ በመነሳትና በመጣር ለወያኔ ውድቀት መዘጋጀት እንዳለብን ግልጽ ነው። ለዚህም በብሔረሰብ ደረጃ ተከፋፍለን በዚያ መሰረት እንሰባሰብ እንደራጅ ማለት ወያኔን አልወድም ወያኔን ጥሩልኝ ከመሆን የሚያልፍ አይደለም። ይህን አቋም የሚያስተጋቡ ክፍሎች ከወያኔም በምር ያልተላቀቁና ከብሔረሰብ ጥበትም የተቆራኙ መሆናቸው ይጋለጣል። የሽግግር ሂደት ለግንጠላና ክፍፍል ሳይሆን ለኢትዮጵያ ለዴሞክራሲ ከሆነ ሁሉን አቀፍ ኢትዮጵያዊ መሆን አለበት እንጂ የብሔሮች ቀመር ውጤት ሊሆን አይጠበቅም። እስካሁን የታዩትና ጭንጋፍ የሆኑት የህብረት ሙከራዎችንም አማራውንም እንጨምር የሀፓን እናግል በሚል ምሁራዊ ህብረት የሚሻሻሉ አይሆኑም። ለአማራው ህዝብ ወሳኝ ሊሆኑ የሚጥሩ ምሁሮችም ፖለቲካዊ መሐይምነትን እያንጸባረቁ ናቸው። ህብረት ፈልጎና ገና ከመጀመሪያው ሌሎችን አውርቆ አውግዞ ነጥሎ ጉዞ ፋይዳ ቢስ ነው። ይህን ለመገንዘብ ደግሞ ዳግም ትምህርት ቤት መግባት የግድ ሊሆንብን አይገባም። የነጋዴዎችና ባለሱቆች አድማ ቀና መንገድ የያዘው ተባብረውና ሳይከፋፈሉ በመነሳታቸው ነው። ይህን አንድነት ሊጠብቁና ከወያኔ ጥቃት ሊከላከሉ ይጠበቅባቸዋል። ሌሎችም የአድማው የትግሉ ተካፋይ መሆን አለባቸው። የወያኔ የውድቀት ደወል እየተሰማ ነውና ቸል ማለቱ የሚፈቀድ የሚበጅ አይደለም። ተዘጋጅተናል የሚሉትን አዘናጊዎችም ጆሮ ሳንሰጥ በሐቅ ለለውጡ መዘጋጀት አለብን። የወያኔን የተንኮልና ነፍስ አድን እርምጃዎች ሁሉ ነቅተን ልንቃወምና ልናከሽፍም ይጠበቃል። በዚህ ሁኔታ የትግል መሳሪያችን አድማና የሙት ከተማ እርምጃ በመሆኑ እነኚህን ለማስፋፋትና በወያኔ ላይ ድል ለመቀዳጀት መጣር የግድ ይሆንብናል። በመሰረቱ ልንስተው ልንረሳው የማይገባው ሐቅ ወያኔ እንዳገዛዝ ካልተወገደ ኢትዮጵያ ነጻ እንደማትወጣና ሕዝቧም ሉዓላዊነትን ሊያስከብር እንደማይችል ነው። ድልን በድል ላይ ልንከምር መነሳቱ ጥሩ ቢሆንም የመዝጊያው ምዕራፍ የትግሉ ወቅታዊ ኦሜጋ ደግሞ ወያኔ ከነግሳንግሱ ማስወገድ ይሆናል። በመሃል ሊቆም የሚገባው ግብግብ አይደለም ማለት ነው። ያሉት ሁሉ የሀገራችን ችግሮች ዘላቂ መፍትሄ የሚያገኙት ወያኔ እንዳገዛዝ ተወግዶ በዴሞክራሲያዊ ህዝባዊ መንግስት ሲተካ መሆኑን መቼም ቢሆን መች መዘንጋት የለብንም። ሽኩቻና ለስልጣን ውድድር ሊያደናቅፈው መፍቀድም የለብንም። የወያኔ ደጋፊዎችና የኢትዮጵያ ጠላቶች የሩቆቹም ሆኑ የቅርብ ይህን ቀና ሂደት ሊያደናቅፉ መጣራቸው የሚጠበቅ ነው። የኢትዮጵያ መዳከም ወይም በጸረ ህዝብ ቡድን ስር መማቀቅ ብሔራዊ ጥቅማቸው ነው። ይህንንም ልንዘነጋ አይገባም። ከጥቂት ጊዜ ወዲህ የታወቁና የተጋለጡ የባዕድ አገር ቀጥረኞች በፖለቲካው መድረክ በተለይ በውጭ አገር መታየት ብቻ ሳይሆን ሲንፈራገጡና ትግሉንም አቅጣጫ ሊያስቱ ሲጥሩ ታዘበናል። በአሁኑ የወያኔ ቀውጢ ቀንም ተቃዋሚ መስለው ተቃውሞን ለማፈን ለማደናቀፍ የሚጥሩ ተኩላዎች ሆነው ይገኛሉ። የተቃዋሚ ጭምብል ማጥለቃቸው ሐቁን የሚሸፍና ሆነም አይደለም። በህዝብ ሽያጭና አገር ክህደት የተነሳ የከበሩ ሁሉም ወንጀለኞችና ማፈሪያዎች አገር ወዳድ ኃይሎችን ለማድቀቅ ለመነጠል እያደረጉት ያለውን እንቅስቃሴ ለማንም የተሰወረ አይደለም። እየተካሄደ ያለውን አገር አድን እንቅስቃሴ የደገፉ መስለው ሊያዳክሙ ሲጥሩ አይተናቸዋልና ለነዚህም ሰለባ ልንሆን መጠበቅ የለበትም። ኢትዮጵያና ኢትዮጵያዊነት ቀዳሚ ሰንደቅ የሆኑት ምሰሶና ማገራቸው ዴሞክራሲ፣ እኩልነትና አንድነትን መሰረት በማድረግ ነው። የህዝብን አንድነት ኢትዮጵያዊነትን የሚቃረን ሁሉ ወያኔን እንጂ አገራችንን አይጠቅምም። የሥራ ማቆም አድማው ይፋፋም ይስፋፋ። ውድቀት ለወያኔ፣ ድል ለኢትዮጵያ ህዝብ።